ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በታህሳስ ወር 2007 ዓመተ ምህረት ከሀገር ቤት የተላከ ሰፋ ያለ ደብዳቤ ደርሶን በወቅቱ ተላልፏል። ይህ ደብዳቤ ብዙ ጠቃሚ መልእክቶችን ያዘለ ከመሆኑም በላይ ምን መደረግ እንዳለበትም የሚመክር ነበር። ለዛሬ በድጋሚ አቅርበነዋል። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በቅርቡ በውጭ ምንዛሪ ደረጃ የብር ዋጋ መቀነሱን ምክንያት በማድረግ በርካታ ለኑሮ አስፈላጊ የሆኑ ዕቃዎች ዋጋቸው እየጨመረ መሆኑን በተደጋጋሚ የተዘገበ መሆኑ ይታወቃል። ዋጋቸው በከፍተኛ ደረጃ የጨመረው ዕቃዎች የእህል፣ የፍራፍሬ፣ የአትክልት፣ የዘይት፣ የስኳር ሲሆኑ ብዙዎቹ ከብሩ መርከስ ጋር ምንም ግንኙነት የሌላቸው ናቸው። የወያኔው የአዲስ አበባ አስተዳደር ይህን ለመቋቋም ዋጋ ጨምረዋል፣ ዕቃዎችን በየማጋዘኖች አሽሽተዋል በማለት የተረጠራቸውን ነጋዴዎች ሱቆች ያሸገ መሆኑን እና የሕግ እርምጃ የሚወስድ መሆኑን ገልጿል። እንዲህ አይነት ሁኔታ ሊከሰት ይችላል የሚል ግምት ተወስዶ በቅድሚያ ዝግጅት ያልተደረገበት እርምጃ አሁን ሱቆችን በማሸግ የሚደረገው የማረሚያ ጥረት ይበልጥ ዋጋ እንዲንር ያደርጋል በማለት ብዙዎች አስተያየታቸውን ይሰጣሉ። የሕገ ወጡ ሲኖዶስ ጳጳስ አቡነ ማትያስ ሥልጣናቸውን ለመልቀቅ የሚፈልጉ መሆናቸውን በመግለጽ ለአንዳንድ የወያኔ ባለሥልጣኖች የተናገሩ መሆናቸውን የዜና ምንጮች ገልጸዋል። አንዳንድ የዜና አውታሮች ከውስጥ ያገኙትን መረጃ ዋቢ በማድረግ ባሰራጩት ዘገባ አቡነ ማትያስ በቤተ ክርስቲያኑ አካባቢ ሥልጣናቸውን የሚፈታተኑና የማይታዘዙ ሰዎች በመብዛታቸው በመጪው ሰኞ በሚጀመረው የሲኖዶሱ ጉባኤ ላይ መልቀቂያ ለማቅረብ የሚፈልጉ መሆናቸውን ለቅርብ ወዳጆቻቸው ተናግረዋል ብለዋል። የፓትርያርኩ እርምጃ የወያኔ ባለሥልጣኖችን ያሳሰበ በመሆኑ አንዳንድ ባለሥልጣኖች ጥያቄዎቻቸውን እንዲያነሱ እየጠየቋቸው መሆኑም ተነግሯል። ፓትርያርኩ ቀደም ብሎ የማኅበረ ቅዱሳን እንቅስቃሴን ለማገድ ያቀረቡት ሐሳብ በሲኖዶሱ አካላት ውድቅ መደረጉ የሚታወቅ ሲሆን፣ እንዲሁም የማኅበሩ የቴሌቪዥን ፕሮግራም ስርጭት ከቋሚ ሲኖዶሱ ውሳኔ ውጭ እንዲታገድ ያስተላለፉት መመሪያ ተፈጻሚነት ማጣቱም ይታወቃል። ፓትርያርኩ በተካሄደው የመንፈሳዊ ሰበካ ጉባኤ ላይ የማኅበረ ቅዱሳን ተወካዮች እንዳይሳተፉ ቢከለክሉም ሌሎች የቤተ ክርስቲያኑ አስተዳዳሪዎች፣ ሊቀ ገዳማት ወዘተ የማኅበረ ቅዱሳን ሚና በማጉላትና በማወደስ ዘገባ በማቅረባቸው አቡኑ የተከፉ መሆናቸው ተነግሯል። ከዚህ በፊት በርደዶ በተባለ መፈተሻ ጣቢያ ላይ ከወያኔ ባለሥልጣኖች ጋር ተመሳጥረዋል ተብለው የሚገመቱ ግለሰቦች 541,771 የአሜሪካ ዶላር ወደ ውጭ አገር ሲያስወጡ መያዛቸው ይታወቃል። ግለሰቦቹ ፍርድ ቤት ቀርበው እያንዳንዳቸው በ8 ዓመት እስራትና በ1,000 ብር ክፍያ እንዲቀጡ ሲወሰን፣ የተያዘው ገንዘብ በቅርቡ በሶማሌ ክልል አካባቢ ለተፈናቀሉ ዜጎች ማቋቋሚያ እንዲሆን ተወስኗል ተብሏል። ኬንያ ደርሶ የተመለሰው ስኳር አሁንም ተረካቢ ስላላገኘ የአዳማ ከተማን አጨናንቆ እንደሚገኝ ሁኔታውን በቅርብ የተከታተሉ ምንጮች ይገልጻሉ። ስኳር በአዲስ አበባና በአብዛኛው የአገሪቱ ክፍል ጠፍቶ ሕዝቡ በስኳር እጥረት እየተማረረ ባለበት ሁኔታ የባለሥልጣኖችን ሀብት ለማድለብ ሲባል ከ20 መኪና በላይ የተጫነ ስኳር ለረጅም ጊዜ በፀሐይና በዝናብ አጋልጦ ማበላሸት አሰቃቂ በደል ነው ተብሏል። ታዋቂው ኢትዮጵያዊ ገጣሚና የአጫጭር ታሪኮች ጸሐፊ ሃማቱማ በተጋባዥ እንግድነት የተገኘበት ዝግጅት ጥቅምት 8 ቀን 2010 ዓ.ም ለንደን ውስጥ በኬትስ ሃውስ ተካሂዷል። አዘጋጁም አንግሎ ኢትዮጵያን ሶሳይቲ የተባለው ግብረ ሰናይ ድርጅት ነበር። በዝግጅቱም ላይ በእንግሊዝኛና በአማርኛ ቋንቋዎች ግጥሞችን፣ አጫጭር ታሪኮችንና መጣጥፎችን ለአንባቢያን በማቅረብ ከሚታወቀው ታላቅ ኢትዮጵያዊ ደራሲ ሥራዎች ውስጥ በጥቂት በጥቂቱ ለቅምሻ ቀርበዋል። ከደራሲው ጋር ቃለ መጠይቅ ከተካሄደ በኋላም ከተደራሲያኑ ጋር ውይይት አካሂዷል። ከሃማቱማ ግጥሞች ውስጥ ተውጣጠው የተዘጋጁ ሥራዎችን የያዘውና Just a Nobody በሚል ርዕስ የታተመ አዲስ የግጥም መድበል እና ሌሎችም ስራዎቹ ለሽያጭ ቀርበዋል። ይህ ኬትስ ሃውስ ወይም የኬትስ ቤት ተብሎ የሚጠራው የዝግጅት ቦታ ታዋቂው እንግሊዛዊ ገጣሚ ጆን ኬትስ እንደ አውሮፓውያን አቆጣጠር ከ1818 እስከ 1820 ድረስ የኖረበትና ከተደናቂ ስራዎች ውስጥ የተወሰኑትን የጻፈበት ቤት መሆኑ ይታወቃል። አሁንም በመታሰቢያነት ተመዝግቦና ደራሲውን የሚዘክሩ ማስረጃዎች ለእይታ ቀርበውበት ሚዛን የሚያነሱ ገጣሚያንና ስራዎቻቸው የሚስተናገዱበት ታዋቂ ቤት ነው። ከሳውዲ አረቢያ ወደ ሀገራቸው ተመልሰው የነበሩ በርካታ ወጣቶች ተመልሰው እየሄዱ መሆናቸውን የቢቢሲ ዜና ወኪል በሳውዲ አረቢያ ያነጋገራቸውን ስደተኞች ዋቢ በማድረግ ዘግቧል። ወያኔ አገዛዝ ባለስልጣኖች ፕሮፓጋንዳና ያልሆነ ተስፋ ተደልለው ወደ ሀገራቸው ተመልሰው የነበሩ ዜጎች የተናገራቸውንና የተበቀቁትን ያህል ባለማግኘታቸው ምክንያት አደጋና ችግር ቢኖርም በሳውዲ መኖር ይሻላል በማለት የተመለሱ መሆናቸውን ተናግረዋል። የሥራ ዕድል ይኖራቸዋል፣ የብድር አገልግሎት ይመቻችላቸዋል የሚሉ ተስፋ የተሰጧቸው ወደ ሀገራቸው የተመለሱ መሆናቸውን አስተውሰው ሲመለሱ ግን እንኳን በፕሮፓጋንዳ የተነገረው በተግባር ሊውል ይቅርና የሚያነጋግራቸው ባለስልጣን እንኳን ያላገኙ መሆናቸውን ገልጸዋል። አርብ ጥቅምት 10 ቀን በሶማሊያ በቅርቡ በፈንጂ በወደመው አካባቢ በርከት ያለ ህዝብ የአርብ ጸሎትና ስግደት የፈጸመ መሆኑ ተነግሯል። በሌላ በኩል ደግሞ ድሮን በሚል ስም የሚታወቁት የአሜሪካ ሰው አልባ ወታደራዊ መንኮራኩሮች ከከተማው ደቡብ ምዕራብ 56 ኪሎ ሜትር ርቆ በሚገኝ ባልሽባብ ይዞታ ላይ ተከታታይ ጥቃት ማድረሳቸውን የአሜሪካ ወታደራዊ ምንጮች ተናግረዋል። የደረሰው ጉዳት ምን ያህል መሆኑ አልተነገረም። አሜሪካ በሶማሊያ ውስጥ ከመታደርገው የድሮን ጥቃት ሌላ 400 ወታደሮችን አሰማርታ የምትገኝ ስትሆን በቅርቡ ለመጨመር እቅድ የሌላት መሆኑም ተነግሯል። በከባድ የጭነት መኪና ላይ የተጫነውን ቦምብ ማፈንዳቱን አስመልክቶ አልሽባብ ኃላፊነት ይወሰደ ባይሆንም ብዙዎች ይኸው አሸባሪ ድርጅት ማድረጉ ጥርጥር የለውም ይላሉ። ማደጋስካር ውስጥ የወረርሽኝ በሽታ ተስፋፍቶ ቢያንስ 94 ሰዎችን የገደለ መሆኑን የዓለም የጤና ድርጅት አርብ ጥቅምት 10 ቀን በሰጠው መግለጫ ይፋ አድርጓል። በበሽታው ተለክፈዋል ተብለው የሚጠረጠሩ ሰዎች ቁጥር 1153 የደረሰ ሲሆን አስቸኳይ እርምጃ ካልተወሰደ የሟቾቹ ቁጥር ሊያድግ እንደሚችል ተነግሯል። ወረርሽኙን ለመቆጣጠር የዓለም አቀፍ ድርጅቶች ከአንድ ሚሊዮን ዶዝ በላይ የአንቲባዮቲክ መድኃኒቶችን ወደ አካባቢው የላኩ መሆናቸው ታውቋል። ከበሽተኞች 70% የሚሆኑት የሳምባ ህመም ያለባቸው ሲሆን በሳል፣ በማስነጠስ፣ በአክታ በሽታው የሚተላለፍ መሆኑም ታውቋል። የዓለም አቀፉ የጤና ድርጅት በሽታው በዓለም አቀፍ ደረጃ የሚሰራጭበት ሁኔታ አነስተኛ መሆኑን ገልጸው የጉዞ እገዳ እንዲደረግ መክሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
Yetallane godolo dalla yimulu chale
yekanin godolo
bemen yawku chale
ofto were dore patmula mula ofto were dore Mula mula Bihai genye Sobi tinjera Antinjera rati Tekamech mekuna Asare genye shale Ustine kashina Oh Hey Echite zamado Eche lam komalech Chitazamado Chitilam komale Wekatun kamaru Kalebe walech Wekatun taukuna Marumbe kamseu Akale selimle Ngamu teseu Yesau nager beteu Bishishau Sitalau
ሽሽው ስጠላው አብሮኛ ይሄደም ወይ እንደኔ የሚሰማው እንደኔ የሚሰማው ከበና ውሃ ውስጡ አረንጓዴ ነው የከበና ውሃ ውስጡ አረንጓዴ ነው የተዋከራረመሽ ኖሮሽ እንደምነው ስምሽን እንዳልጠራው ያውቃሉ ሰዎቹ እንዳውል በለሽ የሚያመለምቹ
አገር ቤት የተላከ ደብዳቤ የሞኙን እጅ ሁለት ጊዜ ባብደከሰው አንድ ጊዜ ሳይ አንድ ጊዜ ሲያይ የወያኔ ዘረኛ ደማፍሳሽ ዘራፊ ቀማኛ ቀንበር በኢትዮጵያ ሕዝብ ጫንቃ ላይ ካረፈ 24 ዓመት ሊሞላ ጥቂት ወራት ብቻ ቀርተዋል። በእነዚህ ሁሉ ዓመታት የተካሄደውና እየተካሄደ ያለው ጸረ ወያኔ ትግል ወያኔን አርበደበደ አንገዳገደ እንጂ አላወረደውም፣ ፍግም አላደረገውም። በኢትዮጵያ ሕዝብ የተጫነው የግፍ ቀንበርም አልተንኮታኮተም። በአንዳንድ ዓመታት አገር ውስጥ እንዲሁም ከአገር ውጭ አዳዲስ የፖለቲካ ድርጅቶች መመስረታቸውን ከመስማት የዘለለ የጸረ ወያኔ ትግሉ ተባብሮ በህብረት ሊቆምም አልቻለም። ይህ ጉዳይ በአገር ቤት የወያኔን ህግ ተቀብለው ቢሮ ከፍተው የሚንቀሳቀሱትን ድፍን 23 ዓመት ሙሉ በህብረት በአንድ ላይ ቆመው አንድ ድምፅ ሲያሰሙ ለመስማት አልታደልንም። በ1997 ዓመተ ምህረት ሁለት የትብብር ድርጅቶች ህብረትና ቀንጅት የወያኔን ምርጫ ለማዳመቅ የምርጫው ተውኔት ሲቃረብ ሊመሰረቱ በቁ። በወቅቱ ሌሎች ያልተገለጡ ምክንያቶች እንዳሉ ሆነው ቅንጅት የተሰኘው ስብስብ ከብሔር ብሔረሰብ ድርጅቶች ጋር አብሮ ለመስራት ፈቃደኛ ባለመሆኑ ሁለት ስብስብ መመስረቱ የግድ ይል ነበርና ሁለት የድርጅቶች ጃንጥላዎች ተመሰረቱ። እዚህ ላይ ባንክሮ ሊታይ የሚገባው በቅንጅት ምስረታ ወቅት ከአገር አቀፍ ድርጅቶች ውጭ ከብሔር ድርጅቶች ጋር መሰለፍን የአገር ክህደት እንደሆነ ይሟገቱ የነበሩ ዛሬ አዲስ ድርጅት መስርተው ከኢትዮጵያ መገንጠል ዓላማቸው ከሆኑ ጋር ሰልፋቸውን አስማምተው ሲጓዙ የአገር ወዳዶች ስሜት ከትዝብት የዘለለ መሆኑን እንገነዘባለን። እስከ ዛሬ በአገር ቤትም ሆነ ከአገር ውጭ የሚንቀሳቀሱ የፖለቲካ ድርጅቶች፣ የሰብአዊ መብት ተሟጋች ድርጅቶች እንዲሁ የተለያዩ ስብስቦች ካፍ በዘለለ በአንድ ግንባር ተሰባስበው መንቀሳቀስ አልቻሉም ወይም ተስኗቸዋል። ይህ በየዘመኑ እየተለጋ ዛሬ ድረስ የዘለቀ ሐኬት ነው። የዚህን ሰበብ ለመረዳት ቋጠኝ መፈንቀል አይጠይቅም። ከአገር ቤት ውጭ በስም ብቻ ከሚታወቁት ድርጅቶች በጸረ ወያኔ እንቅስቃሴ ውስጥ በምንም አዎንታዊ ተግባር የማይታዩ ቁጥራቸው የማይናቅ ሲሆን፣ ሌሎች ደግሞ የመንቀሳቀሻ መመሪያ የሚቀበሉት ከሌላ ከነጮቹ ወይ ከሻዕቢያ በመሆኑ እንደሆነ አበክሮ ሊዘከር ይገባዋል። ወያኔ በደርግ መንበር ላይ ሲኮፈስ እስኪ እንየው ያሉት ጥቂት እንዳልነበሩ ሁሉ የወያኔ ተላላኪ የሆኑ ድርጅቶችን የሚመሰርቱና የፖለቲካውን አየር ንብረት የሚረብሹ አንድ ስም አይጠሩ ፕሮፌሰርን ጨምሮ ደጋግመን ታዝበናል። በቅርቡ ሻቢያ ጉያ ውስጥ ተወሽቀው በኢትዮጵያና በህዝቧ ነጻነት ላይ የሚዘብቱትንም እስኪንያቸው የሚሉት የሚናቆጠር የላቸው። አንዳንዶችም የሀገራችን የኢትዮጵያ ህልውና ደመኛ ጠላት የሆነው ሻቢያን አጋር አድርገው ሲሟገቱና አይናቸውን ጨፍኑና ጠብቁ የሚሉ በጥቂት አይቆጠሩም። እንደዚሁ ተንታኞች ከሻቢያ ጋር የመስራት ጠቀሜታን የወያኔና የሻቢያን አብሮ መጓዝን ይመዛሉ። ይህ አይነቱ አውቄ በቃሁነት የሚጠቁመው የህሊና ሽባነትን ሲሆን ግፋ ሲልም አገር አጥፊነትንም ነው። ሻቢያ በአገራችን በኢትዮጵያ ህልውና ላይ አዛዥነቱን የያዝና እንየው የሚሉ ቀላል አይደሉም። በእባቡ በሻቢያ ከዚህ ቀደም ሳናየው ነከሰን የሚሉት አሁን ደግሞ እያዩ ፈቅደው ሲያስነክሱን አትንቀሳቀሱ ጭጭበሉ እያሉ በየመድረኩ ሲውረገረጉ ለከት ይኖራቸው እንላለን። 23 ዓመታት ጥርሽ በርሽ የሚሉ ህዝባዊ እምቢተኝነቶች ተካሂደዋል። የተማሪዎች እንቅስቃሴዎች ምንም እንኳ በአንድ ተመሳሳይ ወቅት በስፋት በዩኒቨርሲቲዎችና በሁለተኛ ደረጃ ትምህርት ቤቶች ባይካሄዱም በተለያዩ ጊዜያትና ቦታዎች መካሄዳቸውን ታሪክ መዝግቦታል። እንዲሁም በተለያዩ ወቅቶችና ቦታዎች የመምህራን፣ የባንክ ሰራተኞች፣ የመንግስትና የግል ድርጅት ሰራተኞች፣ የፖሊሶችና የወታደሮች፣ የገበሬዎችና የከተማ ነዋሪዎች እንቅስቃሴዎች ተካሂደዋል። እነዚህ ሁሉ እንቅስቃሴዎች የተካሄዱት በተናጠል ነው። የተናጠል እንቅስቃሴ ጉልበት ያጥረዋል። ቀጣይና ተቀጣጣይነቱም እንዲሁ እየተጨናገፈ እዚህ ደርሷል። 23 ዓመታትን የወያኔን የግፍ ቀንበር ተሸክሞ መኖር የሞት መሆኑን ትንሹም ትልቁም የቅርቡም የሩቁም የሚስተው ባይሆንም የተባበረ ትግል ለማካሄድ ግን እስካሁን አቀበት ሆኗል። ህገ ወያኔን ተቀብለው በአዲስ አበባ ጽህፈት ቤት ከፍተው የሚንቀሳቀሱ ድርጅቶች አብዛኛውን ጊዜ የሚያባክኑት በርስ በርስ ማዋሪያ የለሽ መካሰስ ሲቆረቆሱ ነው። የትግሉን ጉዞ መለጎም ብቻ ሳይሆን የኋሊት እያራመዱት መሆኑን ቢረዱትም አርመውና አስተካክለው ለመጓዝ ፈቃደኝነቱም ብቃቱም የላቸውም። የአንዱ ድርጅት አባላትና ደጋፊዎች ሲታሰሩ ሌሎቹ መግለጫ አያወጡም። የአማራ ገበሬዎች ሲፈናቀሉ የኦሮሞ፣ የደቡብ፣ የትግራይ ወዘተ ድርጅቶች ጉዳዩ አግባብ አለመሆኑን ብቻ ሳይሆን የሰብአዊና የዜግነት መብትን የሚጥስ መሆኑን አስመልክተው ገዢውን ወያኔ ሲሞግቱ በታሪክ ማስታወሻ አልተመዘገበም። ሁሉም ሰላማዊ ትግል አማራጭ የለሽ መሆኑን በአንድ ቃል ያስተጋባሉ። ሰላማዊ ትግል የሚሉን በአታካች ሁኔታ ወያኔን በሚያስከነዳ መልኩ በሕገ መንግሥቱ መሠረት በዚያ ወይ በዚህ መልኩ ወያኔን መታገል አልቻልንም ብሎ ከማለት ሊዘል አልቻለም። በየጊዜውና በተለይ ደግሞ በየአምስት ዓመቱ የወያኔ የምርጫ ትዕይንት ሲቀረብ ወያኔ በአግባቡ ገንዘብ አልመደበልንም የሚል ንጭንጭ ከመስማት አልዘለለም። እስከ ዛሬ ከተመዘገቡ ህዝባዊ እምቢተኝነት ከአሰብ የተፈናቀሉ ወገኖቻችን በሻቢያና በወያኔ የደረሰባቸውን ግፍ በማስተጋባት ወደ 20 ቀናት መስቀል አደባባይ ላይ ውለው እያደሩ በሻቢያ የተዘረፉት ንብረታቸው እንዲመለስና መጠለያ እንዲሰጣቸው ቀን የፀሐይ ቃጠሎ ሌሊት ብርዱና ቁሩ ሳይበግራቸው የወያኔን ጸረ ኢትዮጵያዊነት አጋልጠዋል። ንግድ ባንክ ሰራተኞች የሥራ ማቆም አድማ በመምታት ወያኔን ማስደንገጣቸውን የሚዘነጋ አይደለም። በተለያዩ ዩኒቨርሲቲዎች ተማሪዎች አመጽ አካሂደዋል። በዚህም በርካታ ተማሪዎች ተገድለዋል፣ ታስረው ተገርፈዋል። የደረሱበት የማይታወቅ ተማሪዎች ቁጥር በጣም ብዙ ነው። በቅርቡ ባምቦና የወለጋ ዩኒቨርሲቲ ተማሪዎች ህዝብ ያልመከረበት የአዲስ አበባን መስፋፋትን ተቃውመው ድምጻቸውን በማሰማታቸው በጭካኔ የተገደሉ ታሰሩ የደረሱበት የማይታወቅም አሉ። ጋዜጠኞች፣ ጦማሪያን፣ የፖለቲካ ድርጅት አመራር አባላትና ተራ አባላት በየጊዜው በግፍ ይታሰራሉ። ሁሉም የፖለቲካ እስረኞች ካለምንም ቅድመ ሁኔታ ይፈቱ ብሎ መግለጫ አውጥቶ የሚያውቅ ድርጅት ከኢህአፓ ሌላ ምናልባት የራሱ አባላት ለሆኑት ካልሆነ በስተቀር የለም ብሎ አፍ ሞልቶ መናገር ይቻላል። በ1997 ዓመተ ምህረት ለታሰሩት የቅንጅት አባላት ከኢትዮጵያ ውጭ የሚገኙ ደጋፊዎቻቸው እያዋጡ ይልኩ የነበረውን ገንዘብ አውራዎቹ የቅንጅት መሪዎች፣ ዶክተሮቹ፣ መሐንዲሶቹ፣ ፕሮፌሰሮቹ ብቻቸውን ይካፈሉት ነበር እንጂ በወቅቱ በነበረው እንቅስቃሴ ለታሰሩት ወጣቶች፣ ጋዜጠኞች አለማቃመሳቸው ሲታወስ አስተዛዛቢ መሆኑ ብቻ ሳይሆን ያስቆዝማል። ይህ ከስም ማበላሸት መቆጠር የለበትም። እስከዛሬ ጥጃ የሆነ ላለው የህብረት ትግል የሚሰጠን መልስ አለውና ነው የጠቀስነው። የወያኔን ጸረ ኢትዮጵያ ህገ መንግስት ተቀብለው በህጋዊነት ተመዝግበው የሚንቀሳቀሱ ድርጅቶች በህብረት በአንድ ጃንጥላ ስር ተሰባስበው ለመታገል የተሳናቸው በሌላ ምክንያት ሳይሆን በገንዘብ ሊሆን መቻሉ በበርካታ ታዛቢዎች ይታመናል። በተለያዩ ድርጅቶች ውስጥ ያሉ በአመራርና በገንዘብ አወጣጥ ላይ ስልጣን ያላቸው የህብረትን ትግል ሽንጣቸውን ገትረው የሚያሽመደምዱት የየግል የገንዘብ ምንጫቸውን ስለሚያደርቀው እንደሆነ ሊገመት ይገባዋል። የጋምቤላ ህዝብ በጥይትና በስለት መሳሪያዎች ሲጨፈጨፍ ጭጭ መጨጭ ያሉ ድርጅቶችን ከመቁጠር ይልቅ የትኛው የፖለቲካ ድርጅት፣ የትኛው የመብት ተሟጋች ድርጅት መግለጫ በማውጣት ለወገንና ለዓለም ህብረተሰብ የወያኔን አረመኔነት አጋለጠ ብሎ መጠየቅ የቀለለ ይሆናል። ከሀገር ቤት ውጭ የሚገኙት ድርጅቶችም የህብረት ትግልን ባፍ ከመቀበል ባለፈ ሲሄዱበት አልታየም። ለዚህም ከመጋረጃ አፍጦ ከሚታየው ድርጅቶቹ በተግባር ስጋና ደም የተዋሃዳቸው አለመሆኑ ሲሆን ከመጋረጃ ጀርባ ያለው ችግር ገንዘብ ነው። በትግል ወቅት ላይ ይህ አይነቱ የመሽገር ባህሪ የተጠናወታቸውና ቤቱን የሰራባቸው ድርጅቶች መሪዎች ህዝብን የማስተዳደር ኃላፊነትን ቢቀበሉ ሆዳቸው ከጉማሬም የሰፋ እንደሚሆን አያጠራጥርም። አንዳንዶች ከኢትዮጵያ መገንጠል የትግል መንደርደሪያቸው ካደረጉት ከኦነግና ከኦጋዴን ነጻ አውጪ ድርጅቶች ጋር ግንባር መመስረታቸው እንደቀለላቸው እየተወራጩ ሲናገሩና ከሌሎች በኢትዮጵያ አንድነት ጽኑ አቋም ካላቸው ድርጅቶች ጋር ከህብረት በመለስ ለመነጋገር ሲጎረብጣቸው ቢያስደምም አያስደንቅም። ከእንዲህ ጸረ ኢትዮጵያ ድርጊት ጀርባ ሁሌም የኢትዮጵያን ኃያልነት ከሚጻረሩ ቡድኖችና ከቅርብ ጎረቤት አገሮችና ከሩቅ ካሉትም የሚመነጭ መሆኑ ቅንጣት ታክልም አያጠራጥርም። በራሱና በወገኑ ያለ ጥርጥር የማያምን አጋም ተደግፎ ይወጓል፣ እንቧጮ ይሆናልና በህዝብና ምትክ በሌላት በአገር መመላገድ በህዝብና በታሪክ ያስጠይቃል። እንዲህ ያለውን የጅብ ገበሬ፣ የአህያ በሬ፣ የጦጣ ዘር አቀባይ፣ የዝንጀሮ ጎልጓይ ሁሉም እንብላባይ ብንል ብናሳይ ተገቢ ይሆናል እንጂ ክፋት አይኖረውም። ገንዘብ መዋጮ አድርጉና በአጭር ጊዜ ወያኔን እንደሚያንበረክኩ ያዙን ልቀቁን ሲሉ አንዴ አርቆ ካለማየት ስህተት ላይ ቢወደቅ የሚያስገርም ቢሆንም ሁለቴና ሶስቴ ሲፈጸም ግን ያንገፈግፋል። አገርንና ወገንን መቧለቻ ማድረግ ከፖለቲካ ቁማርነት አይዘለም። በልምሻ በሽታ አላላውስ ያለው አንዴ ሰላምና እርቅ ሌላ ጊዜ ደግሞ እርቅና ሰላም በሚል ሃይማኖታዊ በሚመስል ግን ሃይማኖቶችንም አስተምህሮት የሚያፋልስ ውሃ ቢወቅቱት ቦጭ እንዲሉ ያለው ነው። የአሜሪካው የስለላ ድርጅት ሲአይኤ በ1960ዎቹ መጨረሻና በ70ዎቹ አጋማሽ ድረስ በአፍሪካና በእስያ በካሪቢያን ይካሄዱ የነበሩ የነጻነት ትግሎችን ለማኮላሸት የግጭት አፈታት ዘዴ የሚል አስተምህሮት በመሰየም የተሞከረውን ሙከራ በመጠቀም ወያኔና ተቃዋሚዎች መታረቅ አለባቸው የሚሉ የፖለቲካ ፈላስማዎች ብቅ ብለው ቀና እያሉ መሆናቸው እየተስተዋለ ነው። የግጭት አፈታት በየትኛውም ህብረተሰብና ማህበረሰብ ባህል ውስጥ የየራሱ የችግርና የግጭት አፈታት እንዳለው እየተጠቀመበት እንደሚገኝም ይታወቃል። ነገር ግን ይህ አይነቱ ያፈታት ዘዴ ለሀገርና ለህዝብ ነጻነት ከሚደረግ ተጋድሎ ጋር በምንም መልኩ ሊዛመድ እንደማይችል ይታመናል። ይህ ቅድስት ክርስቶስ ሳምራ መጨረሻ እግዚአብሔርን ሳጥናኤልን ማረልኝና ይብቃኝ ብላ የለመነችውን ይመስላል። ይህ መሰል ሐሳብ የሚያቀርቡት አንዳንዶች ለአረመኔው የምራጭ ወታደሮቹ ድርጎች አድረው በአገርና በወገን ላይ ቋጠኝ የሚያህል በደሎችን የፈጸሙ ሲሆኑ የተረፉት ደግሞ ለአሁኑ የዘረኛው የህዳጣኑ ወያኔ አገልጋይ ሆነው የገፍገፍ በአገርና በወገን ላይ ሲፈጽሙ የባጁ ናቸው። እንዲህ ያለው ጉዳይ እንዲጨከን ተደርጎ በተነሳ ቁጥር ሆደ ሰፊነትን አያራምድም እየተባለ የሚከሰሰው ኢህአፓ ነው። ኢህአፓ እንዲህ የሚያዘልፍ ከሆነ በተደጋጋሚ እሰየው ብሏል። አያት ቀድመ አያቶቻችን ድንበር ጥሶ ከመጣ ኃይል ጋር ተፋልመው ደማቸውን አፍሰው አጥንታቸውን ከስክሰው ውድ አገራቸውን አስከበሩልን እንጂ ተሞዳምደው አገራችንን በጠላት እጅ እንድትወድቅ አላደረጉም። አርበን በአርበኝነታቸው እንድንጀግን በነጻነታችን እንድንኮራ አድርገውናል። እኛ ልጆቻቸውና የልጅ ልጆቻቸው አገር ቆርሰው ለባዕድ ከሸጡ፣ እህቶቻችን ለአረቦች ከሸጡ፣ ትምህርትን ባፍጢሙ ከደፉ፣ በአስር ሺዎች የሚቀጠሩ አማሮችን፣ ኦሮሞዎችን፣ ጋምቤላዎችን፣ ሶማሌዎችን፣ ሲዳማዎችን፣ አፋሮችን፣ ወላይታዎችን፣ በአጠቃላይ የኢትዮጵያን ሕዝብ ከጨፈጨፉ፣ የአገርን ገንዘብ ከዘረፉ፣ ሀብቷን ከመዘበሩ፣ በሕክምና ችግር የሕፃናትንና የእናቶች ሞትን የሚያፋጥኑ፣ ብሔረሰብን ከብሔረሰብ ሕዝብን ከሕዝብ ከሚያጋጩ ጋር ብንሞዳሞድ የአያት ቅድመ አያቶቻችን ታሪካቸው ይወቅሰናል፣ አጥንታቸው ይወጋናል። ደግሞ እንደ ተነገረው ከእርቅ በፊት ሁሉም የየራሱን ግማደ መስቀል መሸከም አለበት። ሁሉም የየራሱን ግማደ መስቀል በጋድ በአደባባይ መሸከም አለበት። በተለይ ወያኔን ለመምከር በሚል ከወያኔ ጋር ወያኔ እስኪያባረራቸው ወይ በበቃኝ በራሳቸው ፈቃድ የለቀቁ ሁሉ ለፈጸሙት በደል በአደባባይ ይቅርታ መጠየቅ ሲገባቸው እንደ በጎ ተግባር በየስብሰባዎች ላይ ሲወሳ መስማት ያማል። ጥቂት ጣት የማይሞሉ ወጣት የወያኔ አባላት የነበሩ ስህተት መፈጸማቸውን በአደባባይ ሲመሰክሩ ስንሰማ እነ ዶክተሮቹን ከነሱ ተማሩ ለማለት መገደዱ የግድ ይሆናል። ቂም ይዞ ጸሎት ያደርሳል ከቀስፈት እንዲሉ ነውና የተበደለው የኢትዮጵያ ሕዝብና በደል ያደረሱበት የበዳዮቹ ንስሐ መግባት የግድ ይላል። ሁሌ ለሕዝብ ብሶት የማይጨበጥ ተስፋ እየተናገሩና እያበሉ ብዙ ምዕራፍ መጓዝ አይቻልምና ሸፍጥን አንቅሮ ሐቅን ሀብት አድርጎ መጓዝ ለሕዝብ ተገቢውን ፍቅርና አክብሮት ከመቸር ይቆጠራልና ኢዋሊደር ሊባል አይገባውም። ከእንግዲህ ያልሆነን መዘበት ሊቆም ሊያበቃ ይገባል። ይህ ሲባልም ሊባል ግድ ስላለ እንጂ ለሌላ ወይም ለዘለፋ ሲባል አለመሆኑ ሊሳት አይገባውም። ክፉ አካሄድ አዙሮ አዙሮ ከመነሻው የማያላውሰንን በቃ ማለት የግድ ይላልና በግልጽ ማውሳቱ ለሁሉም ይበጃል። ለፕሮፓጋንዳ ፍጆታ በሚል ለ23 ዓመታት ሕዝብ ጉም እንዲዘግን ማድረግ በቃ ይባላል። የረሰብ ጭቆና በንጉሳዊ ፈላጭ ቆራጭ እንደነበረ ሁሉ በአምባገነኑ በመራጭ ወታደሮችም ዘመን እንዲሁ እንደነበረ ሁሉ በዛሬው በዘረኛው በከፋፋዩና በአፋኙ የወያኔ አረመኔ ዘመንም በከፋና በከረፋ ሁኔታ እየዘለቀ ይገኛል። ለዚህ አብነቱ ቅሌን ጨርቄን ሳይባል በልብ ተነጋግሮ ስንቅን ሰንቆ በወገብ አጥብቆ በጋራ መትመም የግድ እያለ ዛሬ ተደርሷልና ሊመከርበት ሊዘከርበት ግድ ይላል። ሰመረበት የሚገባው የኢትዮጵያ ጉዳይ የኢትዮጵያውያን እንጂ የሌላ ማንም ሞግዚት አድርጉኝ የሚል አካል ይሆን ከቶንም አይችልም አይገባምም። በተደጋጋሚ የወያኔ ጨረባ ምርጫ በመጣ ቁጥር አብራውት ዳንኪራ የሚደነክሩ አጫፋሪዎች በስም በርካታ ሲሆኑ በተግባር ግን አገርንና ህዝብን እየጎዱ እንደሆነ የኢትዮጵያ ህዝብ ተረዳው ባሽቷል። መሳት የሌለበት ወያኔ የደነገጋቸው ህጎች ባጠቃላይ የሚያገለግሉትም ወይም እንዲያገለግሉ የተደነገጉት እራሱ ወያኔን ብቻ መሆኑን ነው። በተለያዩ አጋጣሚዎች የወያኔ ተቃዋሚ የሆኑ ድርጅቶች ህዝባዊ ስብሰባ ወይም ለሰልፍ ጠርተው በወያኔ ሲኮላሽባቸው ህገ መንግስቱ ተጣሰ የሚል ክስ ወይም ስሞታ ያሰማሉ። ጥያቄው የኢትዮጵያ ህዝብ ያልመከረበትና ያልተወያየበት ህገ መንግስት ጠቀሜታው ለወያኔ እንጂ ለህዝብ ወገን አይደለም። በህግ አምላክ እያሉ መጮህ ብቻውን ባዶ ጩኸት ከመሆን ማሻገር መሄድ አልቻለም አይችልምም። በምርጫ ስም ህዝብን የሚያወናብዱ እንዳሉ ሁሉ በወያኔ ምርጫ ቧል ተወዳድሮ ከወያኔ ስልጣንን እንወስዳለን የሚሉ እንዳሉ መታወቅ አለበት። አብዛኛውን ጊዜ በምርጫ እንወዳደራለን የሚሉ የፖለቲካ ድርጅቶች እርስ በርስ ሲሻኮቱና ሲማገቱ ይከርሙና ምርጫ ሲደርስ ብቅ ብቅ ባሉ ቁጥር ህዝብ እየታዘባቸው መሆኑን የሚገነዘቡት አይመስሉም። በአመት አንድ ወይም ሁለት ስብሰባ ይጠሩና ስለ ውህደትና ትብብር አውርተው ሳይጨርሱ በሆነ ሰበብ እንዳልተሳካ የሚያወጡትን መግለጫ ያየና ያነበበ የቱን ያህል አንጀቱ እንደሚደርም መረዳቱ አይሳናቸውም። ግን ለ23 ዓመታት ዋቢ ወቅቱን ቦጭ በመሆናቸው የህዝብ አመኔታ እየተቀቃቸውና እየራቃቸው እየሄደ መሆኑንም የሚሰቱት አይመስልም። ለዚህ ክስተት የወያኔ እጅ እንዳለበት የሚጠራጠር ካለ አይነ ህሊናውን በገዛ ፈቃዱ የጨፈነ ብቻ ነው። በወያኔ ሞሽላቃ የምርጫ ሳጥን ህዝባዊ ድል መቀዳጀት ይቻላል የሚል እንኳን ህልም ቅዠትም ሊኖር አይገባውም። ወያኔ ሊወገድ የሚችለው በህዝባዊ እምቢተኝነት ብቻ መሆኑ ተረግጦ ሊሰመርበት ይገባል። ህዝባዊ እምቢተኝነት ማለት ሰላማዊ ትግል የሚለውን ለመተካት እና የሚሰጠውን አንደምታ ከግምት ውስጥ በማስገባት እንዲታይ። ህዝባዊ እምቢተኝነት ጨቋኝ አምባገነን መንግስታት ከስር መሰረታቸው ፈንግሎ የመጣል አቅም እንዳለው በታሪክ እየተመዘገበ ከመሆኑም በላይ በቅርቡ በተለያዩ አገራት የተከሰቱትን ባንክሮ ማስተዋል ተገቢ ይሆናል። የግብፁንና የቱኒዚያውን ላብነት ማስታወሱም ተገቢ ነው። ከሁሉ በላይ በቅርቡ በአሜሪካ በፌርጉሰን ከተማ የታየው ከነሐሴ አንስቶ የተጋጋለው ህዝባዊ አመፅ ግዙፍ የሚነሳ ምሳሌ ይሆናል። በተለይ ደግሞ ምንም አይነት የጦር መሳሪያ ባልታጠቀው እድሜው 18 ዓመት በሚሆነው ጥቁር አፍሪካዊ አሜሪካዊ የማይክል ብራውንን አንድ ዘረኛ ነጭ ፖሊስ በጥይት ደብድቦ በመግደሉና አስከሬኑም ለሰዓታት ከወደቀበት አስፋልት ላይ ሳይነሳ መቆየቱን ተከትሎ እየተቀጣጠለ ያለው ተቃውሞ ለአብነት የሚጠቀስ ነው። እንዲሁም ደግሞ ግድያውን የፈጸመው ነጭ ፖሊስ ድርጊት እንደሚያስከስሰው ለመወሰን የተሰየመው የፍርድ ሸንጎ አድሏዊ ውሳኔ በማሳለፍ ገዳዩን ነጭ ፖሊስ እንዳይከሰስ በማሳለፉ የተቀሰቀሰው አመፅ አሜሪካን ከዳር እስከ ዳር አጥለቅልቆ ይገኛል። በተመሳሳይ ሁኔታም የኒውዮርክ ፖሊሶች ኤሪክ ጋርነር የተባለ ጥቁር አፍሪካዊ አሜሪካዊን አንገቱን ጨምቀው በማፈለሞት ቢዳርጉትም የኒውዮርኩም የመከሰስና ለመከሰስን የሚወስነው የፍርድ ሸንጎ ጉዳይ ፖሊስ አይከሰስም የሚል ፍርድ በመስጠቱ ህዝባዊ ሰላማዊ አመጽ በኒውዮርክና በተለያዩ የአሜሪካ ከተሞች ተቀጣጥሏል። ካሁን ቀደም በጥቁር አፍሪካዊ አሜሪካኖች ዜጎች ላይ የሚፈጸመውን የዘር መድሎን ግፍ በተመለከተ የተካሄዱ የተቃውሞ ሰልፎች የነጩን ቤተ መንግስት ማንኳኳት የተሳናቸው እንደነበር አይሳትም። በአንድ ሳምንት ህዝባዊ አመጽ የአሜሪካ ከፍተኛ ባለስልጣናት አብይ መነጋገሪያ ለመሆን መብቃቱ የጨከነ ህዝባዊ አመጽ ፍሬ መሆኑን መገንዘብ ይቻላል። ይህ አይነቱ አመጽ ሊፈነዳ ባቋፈበት በ1997 ዓ.ም ተቃዋሚ ነን በሚሉ በሁለት ዶክተሮች በባዕዳን ነገረ ሰሪዎች በመሸንገል ተላልፎ የነበረውን አጠቃላይ የሥራ ማቆም አድማ አከሸፉ። ህዝባዊ እንቢተኝነትን በአደባባይ በመገናኛ ብዙሃን አመረው ኮነኑ። ከቅርብ ያልመለሰ እረኛ ሲሮጥ ይውላል እንዲሉ የዛሬ 11 ዓመት ህዝባዊ እንቢተኝነትን ባወገዙበት አንደበት ዛሬ የመሳሪያ ትግል አንደኛ ቀንቃኞች ሆነው ያዙን ልቀቁን ሲሉ ነገራቸው ስንኳን ጦርነት ወሬ አልፈራም ስንኳን ረሃብ ጥጋብ እችላለሁ አይነት ይመስላል። ሰላማዊ ህዝባዊ አመጽ ሁሌ በስሎ ሊፈነዳ በተቃረበ ቁጥር ውሃ የሚቸልሱበት በድርጅቶ በግለሰብም ደረጃ እንዳሉ ፀሐይ የሞቀው አገር ያወቀው ከሆነ ባጀ ከዚህ በተጨማሪም በየድርጅቶቹ ወያኔ የተገሰጋቸው ሰላዮቹ በለሆሳስ ከመከፋፈልና ለማጋጨት መሰሪ ተግባራቸው ጋር ህዝባዊ አመጽን ለማሽመድበት ሴራን ይጎነጉናሉ። ይህንን መሳይ መርዝ በራሱ በመርዙ መርዞ ማክሸፍ ይቻላል። እስከዛሬው በርካታ ድርጅቶች ጉዞ በአሜሪካና በእንግሊዝ ለሚመራው የምዕራባውያን ኃይል መጎናበስና የወያኔ ዘረኛ ዘራፊና ፈላጭ ቆራጭ ቡድን ለማውረድ የምዕራባውያን አዎንታዊ ምላሽን አንጋጦ መጠበቅ የትግላቸው የማዕዘን ድንጋይ አድርገው የመመልከቱ አባዜ በቃ ሊባል ይገባዋል። በቀላል ቋንቋ ሁለችንንም በሚያግባባን አገላለጽ ለማስቀመጥ አንድ ደራሲ እንዳለው ነጮች እኛ አፍሪካውያንን የሚያዩን እንደ ቆሻሻ ቅርጫት መሆኑ ባንክሮና በተዘክሮ መረዳት ያሻል። የዚህ ጠማማ አመለካከትን ውጤት በኮንጎ የደረሰው እልቂት ከሁለተኛው ዓለም ጦርነት ወዲህ እንዲህ ያለ 4 ሚሊዮን ሰላማዊ ሕዝብ ያለቀበት ጭፍጨፋ አልተካሄደም። እንዲያውም ይባስ ብሎ የሩዋንዳውን መሪ ካጋሜን ያሰለጠነችው አሜሪካ ዛሬም እስከ አፍንጫው እያስታጠቀችው የምትገኘውና ለምስራቅ ኮንጎ ጭፍጨፋ የጨቅላ ሕፃናትና የሴቶች በአሰቃቂ ሁኔታ መደፈር ከተጠያቂዎቹ በግንባር ቀደምትነት ተሰልፋ የምትገኘው አሜሪካንን ኢትዮጵያ አብነት ትሆናለች ብሎ መማሰን ከቂልነትም በላይ ነውና ልፈፋው ይብቃል ይባል ተገቢ ይሆናል። በአሜሪካ ዘመናዊ የጦር መሳሪያ የታጠቁ የሩዋንዳና የዩጋንዳ ወታደሮች ምስራቃዊ ኮንጎን በመውረር የኮንጎን ማዕድናት በተለይ ኮልታን በመዝረፍ ከኮንጎ በላይ በአገራቸው ውስጥ ምንም የኮልታን ማዕድን የሌላቸው እነዚህ ሁለት አገራት ለምዕራቦቹ ዘራፊ ኩባንያዎች አቅራቢ ሆነው ባሉበት የተሰጣቸው ስያሜ የዴሞክራሲ አገሮች የሚል ነው። አያስገርምም። ምክንያቱም ዴሞክራሲ ከመደበኛ ትርጉሙ ውጭ በአሜሪካ የሚሰጠው ትርጉም አለና ነው። ለአሜሪካ ዴሞክራሲ ማለት ለአሜሪካ ጅር ወይም ኮርፖሬት ነጋዴያን ጥቅም የሚመች የነዳጅ ሀብት ያለው አገርና ለአሜሪካና ለእንግሊዝ ግዙፍ የነዳጅ ኩባንያዎች የሚቸበችቡ መሪዎች እንደ ሳውዲው የአንደኛው ክፍለ ዘመን የንጉሳዊ ፈላጭ ቆራጭ አገዛዝ ለአሜሪካና ለሸሪኮቿ ዴሞክራሲ ናቸው። ዴሞክራሲ ማለት ለአሜሪካ ሰው አልባ ጨፍጫፊ ጀቶች ማኮብኮቢያ መሬት የሚሰጥ፣ ዴሞክራሲ ማለት እንደ ሞንሳንቶ ያሉ ዘረመል እህሎችና ምግቦች ለሚያመርቱ ገበያ የሚሰጥ፣ ዴሞክራሲ ማለት የዓለም የገንዘብ ድርጅትና ዓለም ባንክ የሚያቀርቧቸውን መመሪያዎች አይናቸውን ጨፍነው የሚቀበሉ፣ ገንዘብ ለመበደር ሁሉም ደጃቸውን የሚከፍቱ፣ አሜሪካ ሲያስነጥሳት የሚያስነጥሳቸው ማለት ነው። በዚህ ቀመር ከዛሬ 23 ዓመት ጀምሮ ወያኔ በአሜሪካ የዴሞክራሲ ትርጉም መሰረት ዴሞክራሲ ይባላል። እንዲህ ያለችው አሜሪካ አሜሪካ ዛሬም የጥቁሮች ገሃነም የሆነችው አሜሪካ የኢትዮጵያ ህዝብን መታደግ ጭራሽ ባህሪዋ አይደለም። ለሀገራችን አርነት፣ ለእኛ ለህዝቦቿ ነጻነት ከእኛ ከራሳችን ከኢትዮጵያውያን ወዲያ ማንም መድህን የለም። በአሜሪካ የሚመጣ የመንግሥት ለውጥ ደግሞ ወያኔን በወያኔ አምባገነንን በአምባገነን ከመተካትና የህዝብን መከራ አዲስ የዴሞክራሲ ጭምብል ባጠለቀ አረመኔ ከማስቀጠል ወዲያ ሌላ ሊሆን አይችልም። እስከ ዛሬ በአሜሪካ የሚመራው የምዕራባውያን ኃይል የጋና ተወላጅ መሪ ካሜ ንክሩማህን፣ የኮንጎ የነጻነት አርበኛ ፓትሪስ ሉሙምባን፣ የቺሊ በህዝብ የተመረጠ መሪ አየንዴን እንዲሁም ሌሎችን ለምዕራባውያን የሚጎረብጡ መሪዎች በሲአይኤ አስገድሎ በምትካቸው አረመኔ መንግስታትን ስልጣን ኮርቻ ላይ ከማውጣት ዴሞክራሲን መንገል ብቻ ሳይሆን ህዝብን እንደ ቅጠል እንዲረግፍ አድርገዋል። ይህ የአሜሪካና የሸሪኮቿ ዴሞክራሲ ነው። በተጻራሪው ለህዝብ ይህ ቆሻሻ ዴሞክራሲ ኤድፋም ዴሞክራሲ፣ ፈላጭ ቆራጭ ዴሞክራሲ፣ የምዝበራና የዘረፋ ዴሞክራሲ፣ በአጠቃላይ ጸረ የሰው ዘር ዴሞክራሲ ነው። ዴሞክራሲ በሞግዚት ከቶውንም አይመጣም። ዴሞክራሲን ጸናሹ፣ አርጋዡ፣ ብሎ አማጩ፣ ወላጁ፣ ጡት አጥቢውና አሳዳጊው ሌላ ሳይሆን ህዝብ ራሱ ብቻ ነው። በወታደራዊ አምባገነን ዘመን ከታሪክ ለሞግዚትነት አደራ እንደተጣለባቸው እየቀላመዱ የኢትዮጵያን ህዝብ የቁም ስቅል ሲያሳዩት እንደባጁት ሁሉ ወያኔም ለኢትዮጵያ ህዝብ የሚሆነውን ዴሞክራሲ ከቻይና አስመጥቻለሁና ሰጥለጥ ብላችሁ ተጋዙ፣ ነጋ ጠባዛቸውን እየነዛ የጭቆና አገዛዙን ዘመን ለማርዘም የማይመትተው ጸረ ህዝብ መተት የለም። በተመሳሳይ መልኩም በወያኔ ተቃዋሚነት ለህዝብ ቆመናል እያሉ ለ23 ዓመታት በህዝብ ጀርባ የዘረኛውና የዘራፊ ወያኔ ግብረ አበር በመሆኑ የኢትዮጵያ ለሙሉ ዴሞክራሲ በቂ እውቀት እንደሌለውና በአንጻሩ ወያኔ ልማታዊ መሆኑን መንገድ፣ ህንፃ፣ ዩኒቨርሲቲ መገንባትን በማንሳት ለዛ ቤት እሰጥ አገባን ያስተጋባሉ። የመንገድ፣ የህንፃ፣ የድልድይ፣ የትምህርት ቤት፣ የሆስፒታል፣ የስልክ፣ የኤሌክትሪክ ግንባታና መስፋፋት ልማታዊና ህዝባዊ የሚያሰኝ ከሆነ ከወያኔ በላቀ መልኩ ንጉሳዊ ፈላጭ ቆራጭ የወታደራዊ አምባገነን መንግስታት መንገዶችን፣ ትምህርት ቤቶችን፣ የህክምና ማዕከላትንና ሌሎችንም ገንብተው ስለነበረ ህዝባዊ ነበሩ የሚል ሸውራራና ግልብ ድምዳሜ ላይ ያደርሳልና ቆም ረጋ ብሎ ማስተዋል የግድ ይላል። ህዝብን ለርዛት፣ ለጠኔ፣ ለደዌ፣ ለፊደል ረሃብ፣ ለህሊና መራቆት የዳረገ ድቀት እንጂ እድገት አይደለም። የሰብአዊ መብት፣ የሰው ዘር ባጠቃላይ ጥቁር፣ ነጭ፣ ቢጫ፣ ክልስ፣ የማሰብ፣ የመተንፈስ፣ የመሰለውንና ያመነበትን የመናገር፣ የሌላውን አሳብ የመደገፍና የመቃወም፣ የመንቀሳቀስ፣ ሰርቶ የመኖር፣ የሚበላውንና የሚጠጣውን የመምረጥ መብትም ስልጣንም አለው። እነዚህ የሰው ልጅ መብቶች ማንም የመቸር ወይም የመለጎም አንዳችም ስልጣን የለውም። ሙሉ በሙሉ እንዳረመኔው የደርግ ስርዓት ባረመኔውና በጠባብ ብሔረተኛው ወያኔ ቡድንም የኢትዮጵያ ህዝብ ወያኔ ቀንብቦ ካስቀመጠው የማሰብ ቢጋር ውጭ ማሰብ የተከለከለ መሆኑን ቀይ መስመር አልፎ የተገኘ ላይ የስርዓት የድብደባና የግድያ እርምጃዎች እንደሚወሰዱ በተደጋጋሚ በየመግለጫዎቻቸው ላይ ይነድፋሉ። ማሰብና ሌላውን እንዲያስብ ማድረግ በሚሉ ወንጀሎች በሰው በላው የመራጭ መኮንኖች ቡድን ከህፃን እስከ አረጋዊ እድሜ ክልል የሚገኙ ወደ ግማሽ ሚሊዮን የሚጠጉ ዜጎች እጅግ አረመኔያዊ በሆነ ሁኔታ ተጨፍጭፈዋል። ፋሽስታዊው ደርግ እግር የተተካው ፋሽስታዊ ዘረኛ ቡድንም የተፈጥሮን የማጸብ ጸጋን በመክፈፍ አንድ ለአምስት የሚል ህዝብን አፍኖ የመግዣ ከወራሪው የጣሊያን ጦር የተቀዳን የስለላ ስልት ዘርግቶ በሀገራችንና በህዝቧ ላይ የመርገም ድባቡን ዘርግቶ ልማታዊ በሉኝ ሲል መስማትን ጆሮን ያቆሻል፣ ህሊናንም ይመርዛል። ዴሞክራሲን ሂትለር፣ የደቡብ አፍሪካ ዘረኛ ነጭ ገዢዎች፣ አፍሪካን ተቃራምተው ይገዙ የነበሩ ገዢዎች፣ የማዕከላዊ አፍሪካ አጼ ቦካሳ፣ የዩጋንዳው ኢዲ አሚን እንዲሁም ሌሎችም በቅርቡም አረመኔው ደርግ፣ የሊቢያው ጋዳፊ፣ የግብፁ ሙባረክ፣ የሱዳኑ አልበሽር፣ የሩዋንዳው ካጋሜ፣ የኡጋንዳው ሙሰቢኒ፣ የኢትዮጵያው ዘረኛና ግፈኛው ወያኔ ይጠሩታል። በተግባር ግና ሁሉም ጸረ ዴሞክራሲ ናቸው። ስልጣን ቆርቻ ላይ ፊት እንዳለ የኢትዮጵያ ሰራተኞች ማህበርን አፍርሶ መስለ ወያኔ ሰራተኛ ማህበር መስርቶ የሰራተኛውን አንድነት በተነ የትግል ወኔውን ለመስለብ ከመማሰን ባሻገር መሄድ አልቻለም። በተመሳሳይም የኢትዮጵያ መምህራን ማህበርን አፍርሶ በራሱ ካድሬዎች የሚመራ ተለጣፊ ማህበር አቋቁሞ መምህራን ለመብታቸውና ለትምህርት ጥራት በአንድነትና በጽናት የሚያደርጉትን ሲወርድ ሲዋረድ የቀጠለ ትግልን ለመግታት የመተተው መተት ግን ትግሉን አዳከመ እንጂ አልገታውም። የገበሬዎችን፣ የወጣቶችና የሴቶች ማህበራትን በአምሳሉ ቀርጾ አጠቃላይ የሆነን ጸረ ወያኔ እንቅስቃሴን ለመግታት እየተወራጨ ዴሞክራሲ ነኝ ሲል ከራሱ ከወያኔ ጆሮ በቀር የሚሰማው የለም። የፖለቲካ ድርጅቶች በይፋ ተመዝግበው እንዲንቀሳቀሱ ፈቃዱን ይሰጥና የራሱን ሰላዮች አሰርጎ በማስገባት ህዝባዊ እንቅስቃሴያቸውን እግር ተወርች ተብትቦ በመያዝና በመከፋፈል ዋናው ወያኔን የመታገሉን ዓላማ በማስጣል እርስ በርስ ሽኩቻ ላይ እንዲያተኩሩ በማድረግ ለዲሞክራሲ የሚደረገውን ትግል አዳክሟል። ለዚህ ተግባሩ አውቀውና ተረድተው የተሰለፉ ልሂቃን የመኖራቸውን ያህል በህሊናቸው ላይ የተቀመጡ ምሁራን ቁጥርም የሚናቅ አይደለም። በየዩኒቨርሲቲዎቹ የሚገኙ አስተዳዳሪ የሆኑ ፕሬዝደንት የሚባሉ እንደባብ በሆዳቸው የሚሳሙ መርዛም ዘረኛና ገፈኛ ለወያኔ ያደሩ ካድሬዎች ናቸው። በዚህ በወያኔ ዘመን ዩኒቨርሲቲዎች በየቀጠር ግቢያቸው ውስጥ እንኳ ምሁራን ነጻ ሐሳባቸውን በነጻነት የማቅረብ ነጻነታቸው ተገፎ እነሱ አንገታቸውን ደፍተው አንገት ደፊ ትውልድ ለማፍራት መማሰናቸው አሳዛኝ በመሆኑ ሊወገዝ ይገባዋል። እዚህ ላይ ጣፋጭ መራራ የሆነው የዴሞክራሲ ተጀምሯልና አናጠጣው የሚሉ ደንቆሮው ለመደንቆር ምላሳቸውን የሚጎለጉሉ ርዕራቸው የሚጎነፍሩ አውቆ በቃዎችን ማንሳት የግድ ይላል። ዴሞክራሲ በህዝባዊ ትግል ይዘፍናል እንጂ እንደ ምጽዋት እየተመዘነ በገዢዎች የሚለገስ አይደለም። ዴሞክራሲ በሰበብ አስባብ ሽብር ሽብርተኛ በማለት የሚገደብ አይሆንም። የመጻፍ የመሰብሰብ በነጻ የመደራጀት ህዝባዊ የተቃውሞ ሰልፎችን የማድረግ መብቶች ሊገደቡ ቀርቶ ሊሸረፉ አይገባም። በዘረኛው የወያኔ ዘመን የሰፈነው የዲሞክራሲ ሳይሆን ፈላጭ ቆራጭነት ነው። ይህ ሁሉ ድንገርገር ሰላማዊ አመጽ ላይ የራሱን ጥቁር ጥላ የራሱን ጋንጩር ድባብ ማጥላቱ የታመነ ነው። በዚህ ባሳለፍነው የወያኔ የግፍ አመታት ህዝባዊ እንቢተኝነት አመጽ ሳይቆራረጥና ሳይበታተን ተያይዞ መቀጠል አልቻለም። የህዝባዊ እንቢተኝነት የማዕዘን ድንጋይ ፈንክሮና በተዘክሮ ሀቅን ተረድቶ ለህዝብ አደባባይ ጮክ ብሎ መናገርና ማስተጋባት ነው። ለህዝባዊ እንቢተኝነት ህዝቡ በሙሉ ወኔው እንዲነሳ የትምህርት ጥራት እጅግ በጣም እየወረደና እየተዋረደ መሄድንና የመጪው አገር ተረካቢ ትውልድ ከግልብ እውቀት የጠለቀ የመጠቀ እውቀት ማግኘት መብት መሆኑን አስመልክቶ ዘግናኝና አምሮን የሚረብሸው የወያኔ አገዛዝ መርገም የሆነውን በሴቶች ላይ እያደረሰ ያለውንና በተለይ እንስሳዊ የሆነውን የሴቶች መደፈርን፣ የእርቃን ዳንኪራ ቤቶች መስፋፋትን አምሮ በመቃወም የምግብ ዋጋ መናርን፣ በአጠቃላይ የሕፃናት ምግብ ዋጋና እጅግ በጣም ለጤና አስፈላጊ የሆኑ መድኃኒቶች ዋጋ ሰማይ ጠግ መድረስን በመቃወም የመኖሪያ ቤት ችግርን ከመቅረፍ በሚል ለትግርኛ ቋንቋ ተናጋሪዎችና ለወያኔ ካድሬዎች የኮንዶሚኒየም ቤት ለአንድ ግለሰብ ከአንድ ቤት በላይ መስጠቱን ዓይን ያወጣ ዘረኝነት መሆኑን በመቃወም የሕክምና ማዕከላት በበቂና ባልተሟላ ሁኔታ ማለትም ለጤና እጅግ አስፈላጊ በሆኑ የሕክምና መሳሪያዎች አለመሟላትና ጥራት ያለው ሕክምና ማግኘት መብት መሆኑን አስመልክቶ እስረኞች በአጠቃላይና የፖለቲካ እስረኞች አያያዝ መሻሻል እንዳለበት፣ ለምሳሌ በአጼ ኃይለሥላሴ ሕገ መንግሥት ለፖለቲካ እስረኛ በወር 120 ብር እንዲከፈለው ደንግጎ እንደነበርና በወያኔ ዘመንም ክፍያ መፈጸም እንዳለበት ሕዝባዊ ስብሰባ ማካሄድ፣ የሕፃናት ጉስቁልናንና የጉልበት ብዝበዛን አስመልክቶ ወጣቱን ለማደንዘት የጫት መነገጃ ሱቆች ከመድኃኒት ቤቶች እጅግ በጣም በልጠው መስፋፋታቸውንና ወጣቱ ያደንዛዥ እጽ ሱሰኛ እንዲሆንና እንዲፈዝ እየተደረገ ያለውን ዘመቻ በመቃወም ሕዝባዊ ስብሰባዎችንና ሰልፎችን በማድረግ የሕዝብ የእንቢተኝነት ወኔን መገንባት ይቻላል። ከዚህ በመለስ የወያኔ ታለሉ ላታላችሁ የምርጫ ከበርቻቻ በመጣ ቁጥር በሕዝብ ስም ወያኔን ለምርጫ ለማጫፈር ሽር ጉድ ማለት በሕዝብም በታሪክም ዘንድ አስጠያቂ ነውና እንደ ቦይ ውሃ ከመፍሰስ ገታ ብሎ መራመድ ያሻል። ወያኔ በተለያዩ ጊዜያት ለተቃውሞ ሰልፍ የወጡት ላይ የሚያደርገው የግፍ ስርዓት፣ አረመኔያዊ ድብደባና ግድያ ሕዝብ በማሸበር የሕዝብ የትግል ወኔን ለመስለብ ሳያሰልስ እየጣረ ባለበት በወያኔ የቧልት ተጨፈኑ ላሞኛችሁ ምርጫ ላይ ከወያኔ ጋር ጮቤ ለመርገጥ ካሁኑ መስማማታቸውን አውጀው አጅቡን የሚሉ ድርጅቶች ትዝብት ላይ መውደቅ ብቻ ሳይሆን ሰልፋቸው ከወያኔ ጋር መሆኑን በገዛ ራሳቸው ለአደባባይ አሰጡት። መርዛማው እባብ ወያኔን ጠንቅቀው ባለማወቅ የተነደፉ የመኖራቸውን ያህል ወያኔ በምርጫ ኮረጆ ፊት ካለበት ኮርቻ ላይ እንደማይወርድ በጥልቀትና በስፋት ከተረዱ በኋላ ደግመው በወያኔ መነደፋቸው አንድም የወያኔ እጅ ሥራ መሆናቸውን ያሳያል፣ አንድም በወዳቸው የሚሳቡ አንዳንች እንስሳ መሆናቸውን ይናኛል። ሕዝብና ታሪክም እንዲህ ያለውን ጸረ ሕዝብና ጸረ ኢትዮጵያ የሆነን ድርጊት በአስነዋሪነቱ በማይሰረዝ በማይደለዝ በማይደበዝዝ ቀለም በመክተብ ለሕዝባዊ ፍርድ ያቀርቡታል። ዴሞክራሲ የተባበረ ሕዝባዊ ትግል ፍሬ እንጂ ሌላ ሊሆን አይችልም።
ነቱ ለዚህ ካበቃው ከርሳብ ነቱ ለዚህ ካበቃው ካ ወካ 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 ደና ታገሩ ደንታ ይደለው ተወገኖቹ ደንታ ይደለው ከሆዱ ሌላ የማይታየ ሸረክድ ሽር ጉድ ሲል ሲያፈደፍድ መስሎ ለማደር ታሪክ ሲነድ አንጓሎ ታለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ ሰልጣለጨበለው እያጎበደደ በሆዱ ተገዝቶ መልሆን ከለበ ልቡ ከፈሰሰ ወኔው ከላሸቀ ክብሩን ካዋረደ መርሃሱን ካስናቀ የግፍጫ ነው ይብዛ ይልፋ ነገር ይላ የቁሙት ነው ይሞት ኖሮም የለው መላ በልበለው 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 በልበለኝ በልበለኝ አጋለው ወቃለኝ በለው 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 ሆዳም ለሆዱ ሲልቀናለፋ የወገኖቹን ታሪክ ሲያጠፋ ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽቀነጠረው እንዳላቂቃ ተወረወረ እንዳሮጌ ዕቃ 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 ከመላ ሁሉ ልትብ እያለ የአገሩን ታሪክ እያካለለ ተዋርዶ አዋራይ ስንት ወዳም አለ ያመጣል መንገድ ይወስዳል መንገድ አንድ ቢጠላ አንድ ቢወለድ አባት አስወቃሽ ልጅ አይወለድ አገር አዋራሽ ልጅ አይወለድ ታሪክ አውዳፊ ልጅ አይወለድ የወገኖቹ ቤት እየተቃጠለ ባፈር በቅጠሎ ለማጥፋት ካልቻለ በእኔ አይደርስም ብሎ አይቶ ዝም ካለ ተረግቶ ይገዛ ተክተሻው ከቻለ ባውድማ በራይቶ